የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ሞገድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ነሐሴ 13 የሐሙስ ምሽት ዝግጅታችን ጀመረ።
በሁለቱ መሪዎች የተደረጉት ውይይቶች እና በወቅቱ የተሰጡት መግለጫዎች እና ሁሉ የተፈራረሟቸው ስምምነቶች ይህን ያሳያሉ። የሁለቱ ነገሮች ግንኙነት ወደ ላቀ ደረጃ ደርሳሉ ተብሎ ይገመታል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቱርክ የነበራቸውን ቆይታና ውይይት እንዲሁም በሌሎች ጉዳዮች ላይ የሰጡትን ማብራሪያ በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ እየተላለፈ ይገኛል። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ለህወሓት የኢኮኖሚ ምንጭ በመሆን ሲያገለግሉ የነበሩ ያላቸውን 117 የንግድ ድርጅቶችና መኖሪያ ቤቶች መዝጋቱን ፌዴራል ፖሊስ አስታወቀ። ፖሊስ እርምጃውን የወሰደው በማስረጃ ላይ ተመስርቶ በፍርድ ቤት ትዕዛዝ መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽንስ ዲሬክተር ጄላን አብዲ ለቪኦኤ ገልጸዋል። የንግድ ድርጅቶችን የመዝጋት እርምጃው ማንነትን መሰረት ያደረገ እንደሆነ የተለያዩ አካላት ቢገልጹም አቶ ጄላን ግን ይህንን ውንጀላ ውድቅ አድርገውታል። ፖሊስ ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ለህወሓት የጦር መሳሪያ ግዢ እንዲውል በማድረግ ላይ ይገኛሉ ያላቸውን በውጭ ሀገሮች የሚገኙ ግለሰቦች በቁጥጥር ስር ለማዋል ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ መሆኑንም ገልጸዋል። በአፋር ክልል አዋሽ 7 በእስር ላይ የነበሩት የአውሎ ሚዲያና የኢትዮ ፎረም ጋዜጠኞች ተለቀዋል። የኢትዮ ፎረምና የአውሎ ሚዲያ 4 ጋዜጠኞች እያንዳንዳቸው በ5000 ብር ዋስትና በትናንትናው ዕለት የተፈቱ ሲሆን የአውሎ ሚዲያ ሌሎች 10 ባልደረቦች ደግሞ ከሳምንት በፊት ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። ኬኔዲ አባተ ዝርዝሩን ይዟል።
ለሰባት ሳምንታት ያህል በእስር ላይ የቆዩት የአውሎ ሚዲያና የኢትዮ ፎረም ዩቲዩብ ጋዜጠኞችና ሌሎች ባልደረቦች በተለያዩ ጊዜያት ከእስር ተለቀዋል። በዩቲዩብ ዘገባዎችን የሚሰሩት የኢትዮ ፎረም ጋዜጠኞች ያየሰው ሽመልስና አበበ ባዩ እንዲሁም የአውሎ ሚዲያ ጋዜጠኞች በቃሉ አላምረውና ፋኑኤል ክንፉ በትናንትናው ዕለት በዋስትና የተፈቱ ሲሆን የአውሎ ሚዲያ ተጨማሪ 10 ባልደረቦች ደግሞ ከ10 ቀናት በፊት ነሐሴ 3 መፈታታቸውን ቪኦኤ አረጋግጧል። ትናንት የተፈቱትን 4 የአውሎ ሚዲያና የኢትዮ ፎረም ጋዜጠኞች የምርመራ የጊዜ ቀጠሮ ጉዳይ ሲመለከት የቆየው አዋሽ ፈንታሌ ወረዳ ፍርድ ቤት ነሐሴ 10 በዋለው ችሎት እያንዳንዳቸው በ5000 ብር ዋስ እንዲለቀቁ መወሰኑን ጠበቃቸው ታደለ ገብረ መድህን ለቪኦኤ ገልጸዋል። በትናንትናው ዕለት ከእስር ቤት ወጥተው ከቤተሰቦቻቸው ጋር መቀላቀላቸውንም ጠቁመዋል።
ከሳምንት በፊት 10 ሰዎች ተፈታ አቤስ ኮርፖስ ካቀረቡላቸው ውስጥ 4 ቆይተው ነበር። 4ቱ በ5000 ብር ዋስትና እንዲወጡ ሰኞ ነው ተፈቀደላቸው። ስለዚህ ትናንትና ወጥተው ቤተሰቦቻቸው ጋር ተቀላቅለዋል።
ከሳምንት በፊት የተለቀቁት ሌሎች የአውሎ ሚዲያ 10 ባልደረቦች ደግሞ በመታወቂያ ካርዳቸው መፈታታቸውን የተገለጸው 12 የአውሎ ሚዲያ ጋዜጠኞችና ሌሎች ባልደረቦች በፌዴራል ፖሊስ በቁጥጥር ስር የዋሉት ሰኔ 23 2013 ዓ.ም ሲሆን የኢትዮ ፎረም 2 ጋዜጠኞች ደግሞ ሰኔ 24 እና 25 ነበር በቁጥጥር ስር የዋሉት። ጋዜጠኞቹና ሌሎች ባልደረቦቻቸው ከታሰሩ ከ3 ሳምንታት በኋላ ፖሊስ ተጠርጣሪዎቹን በቦታ ጥበት ምክንያት ወደ አዋሽ 7 ወስዶ ማሰሩን ማስታወቁ ይታወሳል። የሁለቱ የዩቲዩብ ሚዲያዎች ጋዜጠኞችና ሌሎች ባልደረቦች መታሰራቸውን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽንና ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ባወጡት መግለጫ ጉዳዩን እየተከታተሉ እንደሚገኙ አስታውቀው እስረኞቹ ፍርድ ቤት እንዲቀርቡ አሊያም እንዲለቀቁ መጠየቃቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የትግራይ ሁኔታ አሁንም ያልተረጋጋና መጪው ምን እንደሚሆን ለመገመት አስቸጋሪ እንደሆነ የክልሉ ኃይሎች አማራና አፋር ክልሎች ውስጥ የሚያደርጉት እንቅስቃሴም እንደቀጠለ መሆኑን የሚደርሱን ሪፖርቶች ያመለክታሉ ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ተናገሩ። ወደ ትግራይ በሚያስገባው በአፋር ክልል በኩል በሚያስከደው መንገድ ላይ አሁንም የሰብአዊ ረድኤት ተደራሽነት በጸጥታ መደፍረስና በጥብቅ ፍተሻ ምክንያት የተገደበ ነው ብለዋል። በየቀኑ 100 ምግብና ምግብ ያልሆነ ቁሳቁስ የጫኑ መኪናዎች ማስገባት እንደሚያስፈልግ ማስታወቃቸውን አስታውሰው ይሁን እንጂ በአሁኑ አሰራር በቀን ተፈትሸው ማለፍ የሚችሉት 30 ተሽከርካሪዎች ብቻ ናቸው ብለዋል። የአቅርቦት፣ የገንዘብ፣ የባንክና የቴሌኮሙኒኬሽን አገልግሎት እጥረቱ የሰብአዊ ረድኤት ስራውን በእጅጉ ጎድቶታል ሲሉም አክለዋል። የመገናኛና መረጃ ቴክኖሎጂ መሳሪያዎች ማስገባት አሁንም እንደተከለከለ ነው ሲሉም ጨምረው አስታውቀዋል። በሌላ ዜና የትግራይ ነጻነት ፓርቲ የክልሉ ጉዳይ በአንድ አካል ብቻ የማይወሰን ስለሆነ ሁሉንም የሚመለከታቸውን አካላት ባካተተ መንገድ መሰራት አለበት ሲል አሳሰበ። ፓርቲው በወቅታዊ ጉዳዮች ላይ ያወጣውን መግለጫ ሙሉጌታ አጽብሃ ተከታትሎታል።
የትግራይ ነጻነት ፓርቲ ውናት በዛሬው ዕለት ባወጣው የጽሑፍ መግለጫ በትግራይ ሕዝብ ላይ የዘር ማጥፋት ተግባር ተፈጽሟል ብሏል። በዚህ የዘር ማጥፋት ዘመቻ ደግሞ ለመግለጽ የሚያስቸግሩ ግፎች በህዝቡ ላይ ተፈጽሟል ነው ያለው። የትግራይ ህዝብ ይህ በመመከት ድል እያስመዘገበ ነው ብሎ ይህ የህዝቡ ትግልም ትግራይ ነጻ ሀገር እስክትሆን ድረስ መቀጠል አለበት ብሏል። በአሁኑ ጊዜ ህዝቡ ጥቅመኞች ከራሱ ማራቅ አለበት በማለትም ገልጿል። መግለጫው የፌዴራል መንግስት የአሸባሪ ቡድን አካል የሚላቸው የትግራይ መከላከያ ኃይል ብሎ የጠራቸው ሲሆን እነዚህ ተዋጊዎች ፖለቲካዊ ውድቀት ሳይበግራቸው ትግራይ ከጥፋት አድነዋል ሲል ነው የገለጻቸው። ለትግራይ መንግስት ብሎ ባስተላለፈው መልእክት ደግሞ የትግራይ ጉዳይ በአንድ አካል የሚወሰን አይደለም፣ ሁሉንም ባሳተፈ መንገድ መሰራት ይገባል ብለዋል። ፓርቲው ከዚህ በፊት በክልሉ የተለያዩ ጉዳዮች ትኩረት አድርጎ የሚሰራም ከፓርቲዎች ሲቪክ ማህበራትና የሰራዊት አባላት እንዲሁም ሌሎች የሚመለከታቸው አካላት የተሳተፉበት የሽግግር ጉባኤ በክልሉ መንግስት እንዲዋቀር ጠይቆ ነበር። ይህ ተግባራዊ ካልሆነ ደግሞ በጥብቅ እታገላለሁ ሲል ነው የትግራይ ነጻነት ፓርቲ ውናት ያስታወቀው። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ወደ ኮቪድ-19 ዜና ስንሻገር የቻይና የመከላከያ ሚኒስቴር ለኢትዮጵያ የሀገር መከላከያ ሚኒስቴር የኮቪድ-19 ክትባት ድጋፍ ማበርከቱ ተገልጿል። ፋና እንደዘገበው ከቻይና የተላከው 200,000 ሲኖቫክ የኮቪድ-19 ክትባት ርክክብ ተከናውኗል። በግንባር ላይ ተሰማርቶ ለሚገኘው የመከላከያ ሰራዊት ክትባቱን ለማዳረስ ከተለያዩ መስሪያ ቤቶች ጋር በትብብር ስራ መጀመሩንም ነው የገለጸው። የቻይና የመከላከያ ሚኒስቴር ባለፈው ግንቦት ወርም 100,000 የኮቪድ-19 ክትባት ድጋፍ አድርጎ እንደነበረ ዜናው አስታውሷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች እንቆያለን። ሙሉ በሙሉ ክትባት ለወሰዱ አሜሪካውያን ሶስተኛ ዙር የማጠናከሪያ ክትባት ሊሰጥ መሆኑን የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደር አስታውቋል። ኢሻ ሳሪ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
ከግማሽ በላይ የሚሆነው የአሜሪካ ሕዝብ የጸረ ኮቪድ-19 ክትባት በተከተበበት በአሁኑ ሰዓት ሁለተኛውን ክትባት ካገኙ 8 ወር ለሞላቸው አሜሪካውያን የማጠናከሪያ ክትባት ሊሰጥ መሆኑን ፕሬዚዳንት ጆ ባይደን ይፋ አድርገዋል።
ሁለተኛውን ክትባታችሁን ከወሰዳችሁበት ጊዜ አንስቶ 8 ወር ሲሞላችሁ ማጠናከሪያውን ክትባት ውሰዱ። ክትባቱ የሚሰጠው በነጻ ነው። በሀገሪቱ ዙሪያ ካሉት 80,000 የክትባት መስጫ ቦታዎች በአቅራቢያችሁ ካለው አንዱን መርጣችሁ መከተብ ትችላላችሁ። ቀላል ይሆናል።
በዩናይትድ ስቴትስ የሚገኙ ከፍተኛ ሳይንቲስቶች ክትባቱ አዲሱን የዴልታ ቫይረስ ዝርያ የመቋቋም ኃይሉ ከፍተኛ እንደሆነ ተረጋግጧል ብለዋል። ሆኖም ዓለም አንዱን ክትባት ለማግኘት ትግል በያዘበት በዚህ ወቅት ዩናይትድ ስቴትስ ሶስተኛ የማጠናከሪያ ክትባት ለመስጠት መወሰኗ ከጤና ተቋማት ትችት አስከትሎባታል። ዘ ዋን ካምፔን የተባለው ድርጅት ባወጣው መግለጫ ገቢያቸው ዝቅተኛ በሆኑ ሀገሮች እድሜያቸው የገፋ ሰዎችና የጤና ሰራተኞች ሳይከተቡ ለጤነኞቹና አስቀድመው ለተከተቡት ሰዎች ተጨማሪ ክትባት መስጠት እጅግ የሚያስቆጣ ድርጊት ነው ሲል ነቅፏቸዋል። ጄኒ ኦትኖፍ የተባሉ የዘ ዋን ካምፔን ድርጅት አንቂ ይህ ለባለጸጋ ሀገሮች የሚቀርብ የህሊና ጉዳይ ብቻ አይደለም። ይህ ሁኔታ በእርግጠኝነት ወረርሽኙ እንዲራዘም ያደርገዋል። ፕሬዚዳንት ጆ ባይደን ዩናይትድ ስቴትስ ለሌሎች ሀገራት ከለገሰችው የጸረ ኮቪድ-19 ክትባት አንጻር ትችቱ ምንም ቦታ እንደማይኖረው በመግለጽ ምላሽ ሰጥተዋል።
የአንዳንድ ሀገሮች መሪዎች ብዙ ሀገሮች የመጀመሪያ ዙር ክትባት እንኳ ሳያገኙ ዩናይትድ ስቴትስ ሶስተኛ ዙር ልትከትብ አይገባም እያሉ እንደሆነ አውቃለሁ። እኔ በዚህ አልስማማም። አሜሪካውያንን እየተንከባከብን የሌላውን ሀገር ህዝብን በኩል መርዳት እንችላለን። ሰኔና ሐምሌ ውስጥ 50 ሚሊዮን አሜሪካውያንን ከትበናል። በዚሁ ጊዜ ውስጥ 100 ሚሊዮን ክትባቶችን ለሌሎች ሀገሮች ለግሰናል።
ይህ ውሳኔ ከዋሽንግተን የወጣው የበዛው የዓለም ህዝብ የመጀመሪያውን ክትባት እስኪያገኝ ድረስ ሁለተኛው የማጠናከሪያ ክትባት እንዲዘገይ የሚጠይቀው የዓለም የጤና ድርጅት ጥሪ ቀረበ በኋላ ነው። በኢሻ ሳሪ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ።
በዚህ እንዳለ ባለጸጎቹ ሀገሮች የተከተቡትን ዜጎቻቸውን እንደገና ለመክተብ የሚያደርጉት ውሳኔ አፍሪካ ውስጥ ወረርሽኙን ለመቆጣጠር እየተደረገ ያለውን ጥረት የሚጎዳ ነው በማለት የዓለም የጤና ድርጅት ባለስልጣናት አስጠንቅቀዋል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜናም ቀይ መስቀል የኮቪድ-19 ክትባት አምራች ኩባንያዎች ጉዳያቸው ከሚያገኙት ትርፍ እንጂ ከሰብአዊነት አይደለም ሲል ወቀሳ አሰማ። ዓለም አቀፍ የቀይ መስቀልና ቀይ ጨረቃ ፌዴሬሽን ይህን ወቀሳ ያሰማው ደቡብ አፍሪካ ውስጥ የሚመረት የጆንሰን ኤን ጆንሰን ክትባት አብዛኛው ወደ አውሮፓ እየተጫነ የሚወሰድ መሆኑን የተመለከተ ሪፖርት በኒውዮርክ ታይምስ ጋዜጣ መውጣቱን ተከትሎ ነው። በሌላ በኩል ደግሞ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የኮቪድ-19 የክትባት መከተብ ስለ ሰው ዘር ፍቅር ሲባል መደረግ ያለበት ነው ሲሉ አሳስበዋል። የርዕሰ ሊቃነ ጳጳሳቱ መልእክት በኢንተርኔትና በቴሌቪዥን በዓለም ዙሪያ እየተላለፈ ነው። በመጨረሻም አፍጋኒስታንን የተቆጣጠሩት ታሊባኖች ፈጥነው አስተዳደርና በጸጥታ ጉዳዮች ዙሪያ ማትኮር እንደጀመሩ የተገለጸ ነው። ከጥቂት ቀናት በፊት ካቡልን ከያዙ በኋላ ጦርነቱ አክትሟል ሲሉ ያወጁት ታሊባኖች ከቀድሞቹ ባላንጣዎቻቸው ጋር እርቀ ሰላም መፍጠርን የሚመለከቱ ተግዳሮቶች ላይም እየተንቀሳቀሱ መሆናቸውን የተዘገበው የታጣቂው ቡድን ተወካዮች ካቡል የሚገኙ የዋና ዋና የፖለቲካ መሪዎች መኖሪያ ቤቶችን ትናንት ጎብኝተው እንደነበረ ተገልጿል። ዩናይትድ ስቴትስ በዓለም አቀፍ የሽብር መረብ መዝገባ ውስጥ የከተተችው ሃካኒ የተባለው ቡድን መሪዎችም የሚገኙበት መሆኑ ተገልጿል። የታሊባንን መሪዎች ከተቀበሏቸው መካከል አንዱ የቀድሞው ፕሬዚደንት ሐሚድ ካርዛይ እና ከአገር ሸሽተው የኮበለሉት የፕሬዚደንት አሽራፍ ጋኒ አጋር የሆኑት አብዱላ አብዱላ መሆናቸውን ዘገባው ጨምሮ አመልክቷል። ይህ በዚህ እንዳለ በአስር ሺዎች የሚቆጠሩ አሜሪካውያንንና የአፍጋን ዜጎችን ለማስወጣት የሚደረገው ጥድፊያ እንደቀጠለ ነው። እንደ አውሮፓውያን አቆጣጠር ከነሐሴ 25 በኋላ የሚቀሩትን የአፍጋን ዜጎች የሆኑ ረዳቶች ለማውጣት ያለው እድል በግልጽ ባለመታወቁ በፍጥነት የማስወጣቱ እንቅስቃሴ ተጠናክሮ ቀጥሏል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታይን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 13 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ ኒውስ ዶት ኮም ላይ
መከታተል ትችላላችሁ። በተጨማሪም አት ቪኦኤ አማሪክ የፌስቡክ ገጻችን ነው። ስርጭታችን በቀጥታ እየተላለፈ ይገኛል። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያና ቱርክ በውሃ ልማትና በመከላከያ ዘርፎች ስምምነት ላይ መድረሳቸውንና መፈራረማቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ጽህፈት ቤት አስታወቀ። ስምምነቶቹ የሁለቱን ሀገሮች ግንኙነት ወደ ላቀ ደረጃ ከፍ ያደርገዋልም ተብሏል። የኢትዮጵያ መንግስት በአሸባሪነት ከፈረጀው የህወሓት ቡድን ድርጊቶች የዩናይትድ ስቴትስ መንግስት ያሳየው አቋም ከሁለቱ ሀገሮች ጠንካራና ለአያሌ ዓመታት ከኖረ የግንኙነት አኳያ የማይመጥን ነው ሲሉ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። ለአሜሪካው ልዑክ ይህንን ማስታወቃቸውን የውጭ ጉዳይ መስሪያ ቤቱ መግለጫ ያሳያል። መለስካቸው አመሃ ዝርዝር አለው።
በወቅቱ የተሰጡት መግለጫዎች እና ሁሉ የተፈራረሟቸው ስምምነቶች ይህንን ያሳያሉ። የሁለቱን ሀገሮች ግንኙነት ወደ ላቀ ደረጃ ደርሳሉ ተብሎ ይገመታል። በውሃ ልማት ዘርፍና በመከላከያ ዘርፍ ስምምነቶችን ተፈራርመው ነው የተመለሱት። የቱርክና የኢትዮጵያ ግንኙነት ደግሞ እንደምታውቁት ታሪካዊ ነው፣ የቆየ ነው ማለት ነው። ሁለቱም ሀገሮች የቆዩ ነባር ሀገሮች ናቸው። በሪጅናቸው ደግሞ ክብደት የሚሰጣቸው ናቸው።
በዚሁ ጉብኝትና አንድምታዎቹ ላይ ከጋዜጠኞች ለቀረበላቸው ጥያቄዎች አምባሳደር ዲና ሙፍቲ በሰጡት መልስ በሁለቱ ሀገሮች መካከል ከቅርብ ጊዜ ወዲህ የተፈጠረውን የኢኮኖሚ ግንኙነት አጽንኦት ሰጥተውታል። ይህ መስክ ለሌሎች አይነት ግንኙነቶች መልህቅ እንደሆነም ጠቁመዋል። ሌላው ደግሞ ቱርክ በአካባቢዋ ከፍተኛ ተጽዕኖ ፈጣሪ ሀገር መሆኗና የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባል ሀገር መሆኗ ልዩ ትኩረት የምትስብ ሀገር ያደርጋታል። ብሎም የጠቅላይ ሚኒስትር አብይ አህመድ ለጉብኝት ወደዚያ መሄዳቸው ሊያስገርም አይገባም ብለዋል። ከዚህ አያይዘውም የሀገሪቱ የውጭ ጉዳይ ፖሊሲ ዋና መርህ ከቀዝቃዛው ጦርነት ወዲህ የያዘውን አቅጣጫ አመላክተዋል።
እኛ በውጭ ግንኙነታችን ካምፕ የለም ብለን ነው የምናስበው። አሁን ምክንያቱም የሶቪየት ዩኒየንና የአሜሪካ ካምፕ ዘጠናዎች ውስጥ ከፈረሰ በኋላ የቀዝቃዛ ጦርነት ካከተመ በኋላ የውጭ ግንኙነት ነጻነት ይኖረናል ብለን ተስፋ እናደርጋለን። ይህ ሁልጊዜም ትክክል ላይሆን ይችላል። የራሱ እንቅፋቶች፣ የራሱ ችግሮች አሉት፣ የራሱ ጋሬጣዎች አሉት። ነገር ግን ጥቅምህን ብቻ ጥቅርን ያማከለ ግንኙነት የማድረግ ስራ ነው የምንከተለው። ከአንድ ሀገር ጋር ግንኙነት ስናደርግ ያ ሀገር ከእከሌ ጋር ያለው ግንኙነት ምን ይመስላል የሚለው ካልኩሌሽን ውስጥ መግባት የለብንም የሚል ነው ያለው። ስለዚህ ከቱርክ ጋር ያለን ግንኙነት እኛ መካከለኛ ምስራቅ ካለው ጂኦፖለቲክስ ጋር፣ በቱርክና ሌሎች ሀገሮች መካከል ካለው ልዩነት ጋር፣ በቱርክና በግብፅ መካከል ካለው ልዩነት ጋር አዛምደን አይደለም የምናየው። ከቱርክ ምን እንጠቀማለን? ፒሪድ። ምን የኢኮኖሚ ጥቅም አለን? ምን የፖለቲካ ጥቅም አለን? ምን የማህበራዊ ጥቅም አለን? ምን የቴክኖሎጂ ጥቅም አለን? የዳበረ ሀገር ነው። እኛ በኢኮኖሚ ልማታችን በዚህ በምን በኢንዱስትሪያል ቪሌጅ ምስረታ ውስጥ ቱርኮች በብዛት እንዳሉ ታውቃለህ። ስለዚህ የኢኮኖሚ ግንኙነቱ ጠንካራ ስለሆነ ያ ፒላር ነው ደግሞ ለፖለቲካ ግንኙነት። ስለዚህ በዛ ላይ የመመስረት እንጂ አዲስ ነገር ተደርጎ ባይወሰድ የሚል ማስታወሻ ለመስጠት ነው ለእናንተ።
አምባሳደር ዲና ቅድሚያ ሰጥተው ያነሱት ሌላው ጉዳይ የዩናይትድ ስቴትስ በአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን በዚህ ሳምንት በኢትዮጵያ ስላደረጉት የሥራ ጉብኝት ነው። ፌልትማንን በጽህፈት ቤታቸው ተቀብለው ያናገሯቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሁለቱ አገሮች መካከል ስለ ቆየው ረዥም ዓመታት ግንኙነት፣ በዚሁ ልክ ደግሞ ስለነበረው ጥንካሬና ጥልቀትም አውስተውላቸዋል ሲሉ ቃል አቀባዩ አስታውሰዋል። አክለውም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለልዩ ልዑኩ በሰሜኑ የኢትዮጵያ ክፍል ችግር መንስኤና ተያያዥ ጉዳዮች፣ ሰብአዊ መብቶችንና ሰብአዊ ድጋፎችን ሂደት በሚመለከት በመንግሥት በኩል ችግሩ እንዳይከሰት የተደረጉ ጥረቶችን፣ ከመንግሥት ባሻገር በተለያዩ አካላት የተደረገውን ጥረት በስፋት እንዳስረዷቸው ቃል አቀባዩ ዘርዝረዋል። ይሁንና ይህንን በኢትዮጵያ መንግሥትና የተለያዩ ኢትዮጵያውያን አካላት የተደረገውን ጥረት በአሜሪካ መንግሥት በኩል ትክክለኛ አስተሳሰብ እንዳልተያዘ በግልጽ ነግረዋቸዋል ብለዋል።
የአሜሪካ አቋም በዚህ ረገድ ሚዛናዊ እንዳልሆነ በግልጽ ነው ነገሯቸው። ይልቁንስ አሸባሪውን ቡድን የሚያበረታታ የኢትዮጵያን ጥረቶች የኢትዮጵያን ወገን ጥረቶች የሚያንኳስስ እንደሆነ፣ በሌሎችም ሀገራዊ ጉዳዮች ላይ አሜሪካ በአሁኑ ሰዓት የያዘችው ፖዚሽን ትክክል አይደለም፣ የሁለቱን ሀገሮች የረዥም ታሪካዊ ግንኙነት ቁመና አይመጥንም፣ ተገቢም አይደለም ብለው ነው የነገሯቸው። ለምሳሌ በሀገራችን ምርጫ ጉዳይ ላይ በአሜሪካ በኩል የተያዘው አቋም ትክክል እንዳልሆነ፣ ምርጫን በየቦታው እያሞገሰ ወይም እያብጠለጠለ የሚቆይ ስርዓት ወይም አገር የኢትዮጵያን ምርጫ ምንም እንዳልሆነ ነን ኢቨንት አይነት ነገር አድርጎ መውሰዱ ትክክል እንዳልሆነ፣ በመንግስት በኩል ብቻውን የተኩስ ማቆም እርምጃ ቢወሰድም ለዚህም ትኩረት አለመሰጠቱ፣ ከዛም አልፎ አሸባሪው ቡድን በተለያዩ ጊዜያት ስለፈጸማቸው ዘረፋዎች፣ ግድያዎች፣ ትንኮሳዎች በስፋት አስረድቷቸዋል። በተለያዩ ቦታዎች ከኋላ ጀምሮ ለምሳሌ ከማይካድራ ጀምሮ አሁን በቅርቡ ደግሞ በአፋር ስለተፈጸመው ነገር ራሱ ከተባበሩት መንግስታት ድርጅት ደንቦች እና ህጎች ውጪ ሰብአዊነት የተመላበት ህጻናትን ለዚህ ጉዳይ የማሰለፉ ነገር እንዴት እንዳልታያቸው በተለይ የአሜሪካኖች ይህንን ነገር ማውገዝ ለምን እንዳፈሩ ነው ስቶ የነገሯቸው።
የውጭ ጉዳይ ሚኒስትር ደመቀ መኮንን አያይዘው የሰብአዊ ድጋፍ ተደራሽነትን በተመለከተም የአሜሪካ መንግስት የተዛነፈ አቋም እንዳለው ለጄፍሪ ፌልትማን በዝርዝር እንዳስረዷቸው፣ አሸባሪ ቡድን ነው ያሉት አካል መንግስት የተናጠል ተኩስ አቁም ካወጀ በኋላ አሁንም በአፋርና በአማራ ክልሎች የሚፈጽመውን ወረራና የውድመት እንቅስቃሴውን እንደቀጠለ ነግረዋቸዋል ብለዋል አምባሳደር ዲና። አክለውም
እንደዛም ሆኖ አሁንም ቢሆን የኢትዮጵያ መንግስት ሁልጊዜም ለሰላማዊ መፍትሄ ቅድሚያ እንደሚሰጥ፣ ነገር ግን ይሄ አሁኑ ነገር በኢትዮጵያ መንግስት ላይ የተጫነ መሆኑን የአሸባሪው ቡድን ድርጊት እንደሆነ ጎትቶ ወደዚህ የከተተው ይህም በደንብ ነው አስረዳቸው። ብሔራዊ ንግግር ናሽናል ዲያሎግ ተብሎ በምዕራባውያንም በአሜሪካንም የሚነሳን ጉዳይ በተመለከተ የብሔራዊ ንግግር ቁመና ገስቸሩ ኢትዮጵያ ውስጥ እንዳለ ለምሳሌ 54 ተፋላሚ የሚባሉ የፖለቲካ ድርጅቶች አሉ። ከዚህ ውስጥ አራቱ ከትግራይ መጡ ናቸው። ከእነሱ ጋር ግልጽ የሆነ ኢንጌጅመንት እንዳለ ከእነሱም አልፎ ከሀገር ሽማግሌዎች፣ ከሲቪል ሶሳይቲው፣ ከእምነት ተቋማት ጋር ሁልጊዜም ኢንጌጅመንት እንዳለ አሁንም ቢሆን በዛ ላይ አዳብሮ መቀጠል አስፈላጊ እንደሆነ መንግስት ለዚህ ዝግጁ መሆኑን ሰላማዊ መፍትሄ ሁልጊዜም ኦን ዘ ቴብል እንዳለ አስረድቷቸዋል።
ቃል አቀባዩ ከዚሁ ጋር አያይዘውም የዩናይትድ ስቴትስ በአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን መንግስታቸው ለኢትዮጵያ አለው ያሉትን አመለካከት ማብራራታቸውን ለጋዜጠኞች ገልጸዋል።
ልዩ ልዑኩ ባነሱት ሀሳብ እኛ እንደ አሜሪካ ብሎ ነው ያለው፣ ይሄ እሱም ቃል ነው፣ ለኢትዮጵያ አንድነት፣ ለኢትዮጵያ ነጻነት፣ ለኢትዮጵያ ሉዓላዊነት ከምንም በላይ ትኩረት እንሰጣለን። እዛ ላይ ምንም ልንጠረጥሩን አይገባም። የኢትዮጵያን ሚና ደግሞ ቁልፍ ሚና እንዳላት እዚህ ሪጅን ውስጥ እንረዳለን። ለዚህም ከበሬታ አለን። ነገር ግን አሁን የተፈጠረውን ችግር በሰላማዊ መንገድ እንዲፈታ ጥረት ለማድረግ ያለን ፍላጎት ነው ወደዚህ የገፋን የሚል ስለሳቸው ከዚህ ቀደም ሲባል ከነበረው ለየት ያለ አቀራረብ ነበረ። ለማንኛውም ከምክትል ጠቅላይ ሚኒስትሩ በኋላ የሰላም ሚኒስትር ያገኛሉ። ከሰላም ሚኒስትር ስር ያሉትንም ሌሎች ተቋማት ስለ ሰብአዊ እርዳታ እንቅስቃሴ ተቋማት ብሪፍ ያደርጓቸዋል። ትላንት ከትላንት ወዲያ አግኝቷቸዋል ብዬ ተስፋ አደርጋለሁ።
አምባሳደር ዲና ሙፍቲ ከጋዜጠኞች ለተነሱ ሌሎች እና ተዛማጅ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ለህወሓት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸውን 117 የንግድ ድርጅቶችና መኖሪያ ቤቶችን መዝጋቱን የፌዴራል ፖሊስ አስታወቀ። ፖሊስ እርምጃውን የወሰደው በማስረጃ ላይ ተመስርቶ በፍርድ ቤት ትዕዛዝ መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ጉዳዮች ዳይሬክተር ጄላን አብዲ ለቪኦኤ ገልጸዋል። የንግድ ድርጅቶቻቸውን የመዝጋት እርምጃ ማንነትን መሰረት ያደረገ እንደሆነ የተለያዩ አካላት ቢገልጹም አቶ ጄላን ይህንን ውንጀላ ውድቅ አድርገዋል። ፖሊስ ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ለህወሓት የጦር መሳሪያ ግዢ እንዲውል በማድረግ ላይ ይገኛሉ ያላቸውን በውጭ ሀገራት የሚገኙ ግለሰቦች በቁጥጥር ስር ለማዋል ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ገልጿል። ኬኔዲ አባተ ተጨማሪ ዘገባ ያስደምጠናል።
የኢትዮጵያ ፌዴራል ፖሊስ ኮሚሽን ትናንት ባወጣው መግለጫ ከፋይናንስ ደህንነት መረጃ ማዕከል ጋር በመተባበር በአዲስ አበባና በአንዳንድ የክልል ከተሞች ባካሄደው የተቀናጀ ኦፕሬሽን የሽብር ቡድን ላለው ህወሓት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸው 117 የንግድ ድርጅቶችና መኖሪያ ቤቶች ላይ ህጋዊ እርምጃ መውሰዱን አስታውቋል። የተለያዩ የሰብአዊ መብት ተቋማት አንዳንድ ምንጮችን ዋቢ በማድረግ በአዲስ አበባና በሌሎች የኢትዮጵያ ከተሞች የንግድ ድርጅቶች የሚዘጉት ማንነትን መሰረት በማድረግ እንደሆነ ቢገልጹም ለቪኦኤ በጉዳዩ ላይ ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽን የኮሙኒኬሽን ዳይሬክተር ጄላን አብዲ ውንጀላውን ውድቅ አድርገዋል። ፖሊስ እርምጃ የወሰደው በማስረጃ ላይ ተመስርቶ የህወሓት አባላት በሆኑ ግለሰቦች ተቋማት ላይ በፍርድ ቤት ትዕዛዝ እንደሆነም ገልጸዋል።
በፍርድ ቤት ቀርቦ ከአቃቢ ህግ ከፌዴራል ፖሊስ በጋራ ተሰጥተው በተለይም የጁንታ አባላት የሆኑ ተጣርተው ነው እነዚህ እርምጃ የተወሰደው እንጂ ዝም ብሎማ ወይም ደግሞ ምንም ወንጀል ያልሰራ ሰው በዚህ ውስጥ የሌለ ሰው ዝም ብሎ ማካተት ራሱ ሌላ መልሶ ፋይር ያደረስ ስለሚያደርግ እዛ ውስጥ አይደለም የሚገባው። በትክክል የአንደኛ ሰውየው የጁንታ አባል ነው ወይም የተሰራው ድርጅት የማን ነው ማንነቱ ይጣራል አለ። የሁሉም ድርጅት ማንነቱ ማንነት የሌለው ቤት የለም ወይም ደግሞ ድርጅት የንግድ ድርጅት የለም። ከዛ አንጻር እነሱ የጁንታ አባላት መሆናቸውን በትክክል አጣርቶ በሀገር ክህደት ወንጀል የተከሰሱት እዚህ ውስጥ ያሉበት ነው እንጂ ፖለቲካሊ አይደለም ነው በሌላ አባባል።
የእርምጃው ዋና ዓላማ የህወሓትን የገንዘብ ምንጭ ማድረግ እንደሆነም ነው አቶ ጄላን የተናገሩት።
አሁን ለምሳሌ ቪሲ ላይ የነበር አስካጅ የነበሩት አቶ ዘራይ አለ ለምሳሌ፣ እሱ ለምሳሌ በመንግስት ደሞዝ ቢተዳደር ነው አንተም ታውቀዋለህ እኛም እናውቀዋለን። ከዛ ብሮድካስት ባለስልጣን ነበረ፣ ግን ጋምቤላ ላይ ድርጅት ነበረው። እሱ ነጋዴ አይደለም መንግስት ሰራተኛ ነው። እንደዚህ አይነቶቹ ለምሳሌ አሁን ዞሮ በመንግስት ላይ በዛ በሚገኘው ትርፍ እንደገና ጦር መሳሪያ ተገዝቶ ህዝብና ሀገር ላይ ጉዳት እያደረሰ ስለሆነ ምንጩ መምከን አለበት፣ ምንጩ መድረቅ አለበት።
በተጨማሪም ህወሓት በስልጣን ላይ በነበረበት ወቅት የዘረጋቸውን ኔትወርኮች በመጠቀም ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ገንዘቡን የጦር መሳሪያ ግዢ ለመፈጸም እንደሚጠቀምበት የፌዴራል ፖሊስ ከፋይናንስ ደህንነት መረጃ ማዕከል ጋር በሀገር ውስጥና በውጭ ሀገር ባካሄደው የረጅም ጊዜ ጥናት ማረጋገጡን ይፋ አድርጓል። በዚህ ኔትወርክ ውስጥ ታቅፈዋል ያላቸውን በዩናይትድ ስቴትስ፣ በፈረንሳይ፣ በተባበሩት አረብ ኤምሬቶች፣ በእስራኤልና በደቡብ አፍሪካ የሚገኙ 14 ግለሰቦችም ፖሊስ ኮሚሽኑ በመግለጫው አካቷል። የኮሚሽኑ የኮሙኒኬሽን ዳይሬክተር ጄላን አብዲ ለህወሓት የውጭ ምንዛሪ ምንጭ ከመሆን ባለፈ የዶላር ዋጋ እንዲጨምር በማድረግ በኢኮኖሚው ላይ አሉታዊ ተጽዕኖ ለማሳደር እየተንቀሳቀሱ ነው ያሏቸውን እነዚህን ግለሰቦች በህግ ተጠያቂ ለማድረግ ጥረት ተጀምሯል ብለዋል።
እነዚህ በተለያዩ ሀገሮች ላይ ሆነው አሁንም ያንን መስመር የለመዱትን መስመር ተጠቅመው ዶላርን በውድ ዋጋ እንዲሸጥ በማድረግ ወደ ሀገሪቷ እንዳይገባ በማድረግ እዛው ውጭ ሀገር ያሉት ደግሞ ውጭ ሀገር ውስጥ በማስቀረት በጥቁር ገበያ ዶላር እንዲሸጥ በማድረግ እና በሀዋላ አማካኝነት ዶላር ዋጋው እንዲጨምር የማድረግ ስራ የኢኮኖሚ አሻጥር ሲሰሩ እንደነበረ ጥቆማ ከህዝብ የመጣ ነው። በዚህ መሰረት እየተጣራ ጉዳያቸው በህግ አግባብ ተጠያቂ የሚሆኑበት ነው።
ግለሰቦቹን ከያሉበት ሀገር በቁጥጥር ስር ለማዋል የፌዴራል ፖሊስ ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ከዚህ ቀደም የነበሩ ልምዶችን በመጥቀስ አቶ ጄላን ተናግረዋል።
ከዚህ በፊትም በተለያዩ ወንጀሎች በተለይም በሀገር አቀፍ ደረጃ ወንጀል ሰርተው ወደ ውጭ የሄዱትንም ወደ ሀገር ተመልሰው እንዲጠየቁ ያደረግበት ሁኔታ አለ። ከኛ ጋር ስምምነት ካላቸው ሀገሮች ጋር በሆኑ ይሰራሉ። ስለዚህ አሁንም እኛ ስር ዝርዝር እንሰጣቸዋለን። ካሉበት ሀገር ተጠያቂ እንዲሆኑ ነው ወንጀሉ። ዋናው ምንድን ነው? ተጨባጭ የሰሩትን ወንጀል እነሱ በዝርዝር መራፍ ነው ከነ ፎቶግራፋቸው። ሽብርተኝነትን መርዳት የትም ሀገር መተባበር ስላለበት ሁሉም ሀገር እሱ ነው አንዱ የኢንተርፖል ደግሞ ከኛ ጋር ስምምነት ስላለው በዚህ መሰረት ይዞ ወደ ሀገርም እንዲያቀርብልን ይችላል ማለት ነው። ባለፈውም አሁን ለምሳሌ ከጎረቤት ጅቡቲም ይዞ እንዲመጡ የተደረገበት ሁኔታ አለ።
ምናልባት ከፖለቲካ ጋር ሊያያይዙት አይችሉም?
ከወንጀሉ ጋር እንጂ ከፖለቲካ ጋር። ይሄ እኮ ከሽብርተኝነት ጋር የተያያዘ ነው። አንዱ
ከአዲስ አበባ እስከ ተለያዩ የኢትዮጵያ ጠረፋማ አካባቢዎች በተዘረጉ ኔትወርኮች በህገወጥ የዶላር ዝውውር ተሰማርተዋል ያላቸውን 6 ድርጅቶች በቁጥጥር ስር ማዋሉን ፖሊስ በቅርቡ መግለጹም ይታወሳል። ህወሓት በበኩሉ ከዚህ ቀደም በተደጋጋሚ ባወጣቸው መግለጫዎች በትግራይ ብሔር ተወላጆች ላይ ማንነትን መሰረት በማድረግ እስራትና ሌሎች በደሎች እንደሚፈጸሙ ማስታወቁ የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባ እንውሰዳችሁ። ባለፈው ሰኔ ወር የተካሄደውን ስድስተኛውን አገር አቀፍ ምርጫ በዓለም አቀፍ መመዘኛዎች መሰረት መታዘብ መቻላቸውን የሲቪክ ማህበራት ተናገሩ። በምርጫው ሂደት የታዩ ጉድለቶችና ግድፈቶችም ሊታረሙ የሚችሉ እንደሆነ ገለጹ። ምርጫው በተካሄደበት ሀገራዊ ሁኔታ ግን ከባድ እንደሆነም አመላክተዋል። መለስካቸው አምሃ ዝርዝር አለው።
በኢትዮጵያ ሰብአዊ መብቶች ኮሚሽንና በኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት በጋራ በተዘጋጀ መድረክ ላይ እንደተገለጸው ባለፈው ሰኔ ወር ሁለተኛ አጋማሽ ላይ የተካሄደው ስድስተኛው አገር አቀፍ ምርጫ ካለፉት ምርጫዎች አዎንታዊ በሆነ መልኩ የተለየ ነው ተብሏል። የምርጫውን ሂደት ከተለያዩ አቅጣጫዎች እንደታዘቡ ያስረዱት የአምስት የሲቪክ ድርጅቶች ተወካዮች እንዳቀረቡት የምርጫው ሂደት ገለልተኝነታቸውን ለማረጋገጥ በሚጣጣሩ ተቋማት መመራቱ አንዱ የመጀመሪያው አዎንታዊ ለውጥ ነው ብለዋል። ቪኦኤ ጥቂቶችን አናግሯል። የኢትዮጵያ የሕግ ባለሙያ ሴቶች ማኅበር የቦርድ አባልና የድርጅታቸውን ምልከታ በመድረኩ ያቀረቡት ቤተልሔም ደጉን ምርጫው በሀገሪቱ ዴሞክራሲን ለመመስረት ምን ውጤት አስገኝቷል የሚል ጥያቄ አቅርቦላቸው ነበረ።
ይህንንም ትዝብት በነጻነት ማካሄድ መቻላችን ራሱ ትልቅ እርምጃ ነው። እኔም አሁን አብረውኝ ሲያቀርቡ የነበሩት ከተለያየ ድርጅቶች የመጡትም ይህንን ምርጫ በኢንተርናሽናል ስታንዳርድ ያለምንም ተጽዕኖ መታዘብ ችለናል። ፍትሐዊ ነው አልነበረም፣ ሴቶችን አካቷል ወይ፣ ለአካል ጉዳተኞች ምን ነበረ የሚለውን በነጻነት መታዘብ መቻላችንና ያገኘነውንም ግኝት ያለምንም ተጽዕኖ ማቅረብ መቻላችን በራሱ ትልቅ ጅማሮ ነው። ስለዚህ ያሉት ሌሎቹን ነገሮች እንኳን ማውራት ባይጠበቅብን ይሄ ራሱ ትልቅ ጅማሮ መሆኑና የተሻለ ዲሞክራሲያዊና አካታች የሆነን ምርጫ ለማድረግ እየሄድን ያለነውን ሂደት የሚያመላክት ነውና የተሻለ ነው ብዬ አስባለሁ።
ቤተልሔም ደጉ ከዚህም ማለፍ ብለው በምርጫው ሂደት የታየውን መሻሻልና በሌላ በኩል ደግሞ አሉ ያሏቸውን ጉድለቶችም አመላክተዋል።
በተወሰነ መልኩ የምርጫው ሕግ ፖለቲካል ፓርቲዎች ሴቶችን እንዲያሳትፉ የሚያበረታቱ አንቀጾች ነበሩት። ከዛ በተጨማሪ ክብር የሚነኩ ወይም ሴክሲስት የሆኑ ላንጉዌጆችን እንዳይናገሩ የሚከለክሉ አንቀጾችን ይዞ መጥቷል። ስለዚህ ከበፊቱ ከነበረው በተሻለ ደረጃ አካታችነትንና የሴቶችን ጉዳይ የያዙ አንቀጾችን የያዙ ሕጎችን አውጥቶ ነበረ። በተሻለ ብለን በምንለው አይደለም፣ የሴቶች ተሳትፎ ከጊዜ ወደ ጊዜ ተሳትፎን በተመለከተ ግን በፊት ከነበረው እንደውም በቁጥር ደረጃ የቀነሰ ካንዲዴት ሆነው የቀረቡ ፓርቲዎች አጠቃላይ ኤግዛክት ቁጥሩን መናገር ባልችልም ለሀውስ ኦፍ ፒፕል ሪፕሬዘንታቲቭ እና ለክልል ምክር ቤት ወደ 9000 የሚጠጉ እጩዎች ነበሩ። ከነዚህ ውስጥ 2000 ራሱ የሚሞሉ አይደለም። አሁን በቁጥር ዛሬ አስታውሼ መናገር ባልችልም እና በአጠቃላይ የሴቶችን ተሳትፎ ተመለከተ በተወሰነ የቀነሰበት ሁኔታ ያለበት ነው ያለው። ነገር ግን በህግ ረገድ ደግሞ የሚያካትቱና ጥሩ ተብሎ የሚባሉ ጅማሬዎች የታዩበት ነው። ነገር ግን እነሱም ላይ ክፍተት የለም ማለት ግን አይደለም።
አቶ ብሩክ ነጋሽ በኢትዮጵያ የሲቪክ ማኅበራት ኅብረት ለምርጫ የተሰኘ ጥምረት የመርሃ ግብር ረዳት ናቸው። በእሳቸውና በጥምረቱ አመለካከት ስድስተኛው አገር አቀፍ ምርጫ ዲሞክራሲን በመመስረትና በመገንባት ትግሉ ትልቅ አስተዋጽኦ አድርጓል ባይ ናቸው። በተለይ ለሲቪክ ማኅበራት የከፈተው ድል ሰፊ ነበረ።
ለመጀመሪያ ያህል ምርጫ መደረጉ ራሱ ለአንድ ዴሞክራሲያዊ ስርዓት ትልቅ አስተዋጽኦ አለው። በዚህኛው ምርጫ ላይ በተሻለ በሚባል መልኩ የሲቪክ ማኅበራት አክቲቭ ሮል ተጫውተዋል ብለን እናምናለን። የእኛ ድርጅት ከሰራው ስራ አንጻር ለምሳሌ ለመናገር ያህል ከዚህ በፊት ታይቶ በማይታወቅ መልኩ የተለያዩ ታዛቢዎችን በመመልመል ከድርጅቶች ማለት ነው፣ ከዚህ በፊት ከሚዋቀርበት መልኩ በተለየ መልኩ ታዛቢዎችን በመመልመል የተለያዩ ስራዎችን ሲሰራ ቆይቷል። ይሄ በራሱ ማለት ነው በኢትዮጵያ ታሪክ ታይቶ የማይታወቅ ነው። ለዚህም የተሻሻሉት የህግ መዋቅሮች ከኤሌክሽን ህጉ በተጨማሪ የተለያዩ የሲቪክ ማህበራት ህጎች፣ ለምሳሌ የቻሪቲ ህጉ ራሱ መሻሻሉ፣ ሲቪክ ማህበራት አቅማቸውን አደራጅተው ከተለያዩ ትክክለኛ ከሆኑ ሶርሶች ፋንዲንግን ሴኪር አድርገው በዴሞክራሲ እና በሂውማን ራይትስ ኢሹዎች ላይ እንዲሰሩ መፈቀዱ ራሱ በአዲሱ ህግ ላይ እኛ እንደዚህ ተሰብስበን ተገናኝተን በምርጫ ላይ እንደዚህ ነበረ፣ ይሄ ልክ ነው፣ ይሄ ልክ አይደለም ለማለት ምህዳሩ መከፈቱ ራሱ ምርጫው በደንብ ማህተም ያደረገበት ይመስለኛል። ሲቪክ ስፔሱ መከፈቱ ላይ
አቶ ብሩክ ጨምረው የተለያዩ ችግሮች የነበሩ ቢሆንም የምርጫውን አካሄድ በባለቤትነት የመራው የኢትዮጵያ ብሔራዊ ምርጫ ቦርድ ያደረገውን ጥረትም አመስግነዋል።
የትኛውም ምርጫ ሲካሄድ የራሱ የሆኑ ችግሮች ሊኖሩ ይችላሉ። ነገር ግን በጀነራሊም በምርጫ ቦርድ በኩል የነበረው ኮሚትመንት፣ ይህን ምርጫ በተባለለት ቀን ትንሽ ቢዘጋይም ለማድረግ የነበረው ኮሚትመንት፣ ፕሮሲጀሮችን መከተላቸው፣ የተለያዩ በህጉ ላይ የተቀመጡ መመሪያዎችን በምርጫ ቀን መተግበራቸው፣ በምዝገባ ቀን መተግበራቸው ጥሩ ነው ብለን እናምናለን። መስተካከል የሚገባቸውን ነገሮች ከሚገባቸው አካላት ጋር ተነጋግረናል እና ሴሶች ይህን ሮል መጫወታቸው ራሱ ኢትስ አ ቢግ ዊን ለኢትዮጵያ ዴሞክራሲ ብዬ አምናለሁ።
ላለፉት 2 አስርት ዓመታት በላይ በኢትዮጵያ በተካሄዱ ምርጫዎች ጉልህ የመታዘብ ልምድ ያከማቸው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በስድስተኛውም አገር አቀፍ ምርጫ ላይ በታዛቢነት ተሳትፏል። አቶ ጥበቡ ኃይሉ በኢሰመጉ የሰብአዊ መብቶች ዘገባ ትንተና ባለሙያ የዘንድሮን ምርጫ ካለፉት ጋር እያነጻጸሩ መዝነውታል።
ቀደም ሲል አድርገናቸው ከነበሩ ምርጫዎች አንጻር ይሄኛው ስድስተኛው ሀገር አቀፍ ምርጫ የተለዩ አውዶች ነበሩት ማለት እንችላለን። የፖለቲካ፣ የኢኮኖሚና የማህበራዊ አውዶች ነበሩት። እነዚህ አውዶች ምርጫውን የተለየ አይነት ሁኔታ እንዲላበስ አድርጎታል ማለት እንችላለን። ከዚህ አንጻር ስድስተኛው ሀገር አቀፍ ምርጫ የነበረው አጠቃላይ ሁኔታ በእኛ ትዝብት፣ በእኛ ግምገማ መሰረት በቀጣይ ለሚኖሩ ወይም ልናደርጋቸው ለምናስባቸው ምርጫዎች በጣም ጥሩ ልምድ ያገኘንበት ነው ማለት የምንችለው ነው። ይህን ስንል እንግዲህ ከተቋማት ዝግጅት ከተቋማት አቅም መጠናከር፣ ከሚዲያዎች፣ ከሲቪክ ማህበራት፣ ከምርጫ ቦርድ፣ ከፍርድ ቤቶች፣ በአጠቃላይ የምርጫ ዋና ዋና ተዋንያን ከምንላቸው ተቋማት ጀምሮ እነሱ ያደርጉት የነበረው ጥረትና እንቅስቃሴ አጠቃላይ ያደርጉት የነበረው ጥረት በጎ መሆኑ እንግዲህ በቀጣይ ለምናደርጋቸው ምርጫዎች ጥሩ ልምድ ያመጣል ወይም ጥሩ ልምምድ ነው ብለን ማየት የምንችለው ነው። በሂደቱ የታዩ ክፍተቶችም በቀጣይ መስተካከል የሚችሉና ምክንያቱም በአብዛኞቹ በእኛም ምልከታ ሌሎች ድርጅቶች የሚያቀርቧቸው ወይም ያቀረቧቸው ግኝቶችም የሚያሳዩት በሂደቱ የታዩት ክፍተቶች በአብዛኛው መስተካከል የሚችሉና መታረም የሚችሉ ነገሮች ናቸው። ሰው ይሄ በቀጣይ ለምናደርጋቸው ምርጫዎች በጣም ትልቅ ልምድ የሚሰጠን ጥሩ ልምድ የሚሰጠን ነው ብለን ነው የምናስበው።
በምርጫው ወቅት የነበሩ እና ዛሬም ድረስ የሚታዩ ሀገራዊ ሁኔታዎች ማለትም በሀገሪቱ የተለያዩ ክፍሎች የሚታዩ ግጭቶች፣ የዜጎች መፈናቀል፣ አንዳንድ ተፎካካሪ ፓርቲዎች ከምርጫው ራሳቸውን ማግለላቸውና የመሳሰሉት አለ ጥርጥር በምርጫው ላይ ከባድ ጥላ አጥልተዋል ሲሉም አንዳንዶቹ ተወካዮች ለቪኦኤ ተናግረዋል። ይሁንና እስከ 40 ሚሊዮን የሚጠጉ ኢትዮጵያውያን በሚቀጥሉት 5 ዓመታት የመንግሥት መንበር እንዲይዝ ለወደዱትና ለፈቀዱት ፓርቲ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ማድረጉ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ኮቪድና የአፍሪካን ጉዳይ እናገኛለን። ቀደም ሲል ጸረ ኮቪድ ለተከተቡ ሰዎች የማጠናከሪያ ክትባት ለመስጠት ባለጸጋ ሀገሮች የወሰዱት ውሳኔ በአፍሪካ በፍጥነት በመዛመት ላይ የሚገኘውን ወረርሽኝ ለመቆጣጠር የተያያዘውን ጥረት ያስተጓጉላል ሲሉ የዓለም የጤና ድርጅት ባለስልጣናት ገለጹ። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ዩናይትድ ስቴትስ፣ ፈረንሳይና ጀርመን ህዝባቸውን የሁለተኛ ዙር የማጠናከሪያ ጸረ ኮቪድ-19 ክትባት ለመከተብ እቅድ ከያዙ ቁጥራቸው እየጨመረ ከመጡት ባለጸጋ ሀገሮች ውስጥ ናቸው። ይህም እየሆነ ያለው የዓለም ደሃ ሀገሮች በአንጻሩ እነዚህን ህይወት አድን ክትባቶች ለህዝባቸው አንድ ጊዜ እንኳን ለመከተብ በብርቱ እየታገሉ ባሉበት በአሁኑ ወቅት ነው። ማትሺዲሶ ሙዌቲ በዓለሙ የጤና ድርጅት የአፍሪቃ ዲሬክተር ናቸው። እነኚህ ሀገሮች የማጠናከሪያ ክትባት ለመስጠት የያዙት እንቅስቃሴ አህጉረ አፍሪቃ ህዝቧን ይህ አስከፊ ወረርሽኝ እያደረሰ ካለው አደጋ ለማውጣት የያዘችውን ጥረት ክፉኛ ያዳክመዋል ሲሉ ያስጠነቅቃሉ። የበለጸጉት ሀገሮች የያዙት ይህ ክትባቶችን የማከማቸት አዝማሚያም የኮቪድ-19 መከላከያ ክትባቶችን ለሁሉም ማዳረስ በሚለው እሳቤ ላይ ከመሳለቅ የሚቆጠር ነው ይላሉ።
High income countries have already on average administered more than 103 doses per 100 people, whereas in Africa that number stands at 6. Failure to vaccinate the most at-risk groups in all countries.
ከፍተኛ ገቢ ያላቸው ሀገሮች በአማካይ በእያንዳንዱ 100 ሰው 103 በላይ ክትባቶችን ሲከትቡ፣ በአፍሪካ ሀገሮች ያለውን የሚያሳየው አሃዝ ግን በ106 ክትባት ብቻ ነው። በየትኛውም ሀገር ውስጥ ያሉ ለወረርሽኙና ለሚከተለው አደጋ በእጅጉ የተጋለጡ ወገኖችን ያለ ከተብ ሊከላከሉት ይገባል ነበረ ህልፈት ይዳርጋል። በተጨማሪም ቫይረሱ የበለጠ ራሱን ሊለውጥና በመጨረሻም ዓለም ይህን ወረርሽኝ ጨርሳ ልትገላገል የምትችልበትን ጊዜ ያራዝማል ነበር ያሉት። በወረርሽኙ ሳቢያ ለህልፈት የተዳረጉትን 184,000 ሰዎች ጨምሮ በአፍሪቃ ከ7.3 ሚሊዮን በላይ ሰዎች ለኮሮና ቫይረስ መጋለጣቸውን የዓለም ጤና ድርጅት ሪፖርት ይፋ አድርጓል። የመንግስታቱ የጤና ድርጅት አያይዞም የክትባት አቅርቦት ይጨምር ዘንድ ልዩ ትኩረት የሚደረግበት የሁለት ወራት ጊዜ ጠይቋል። በዚህ ረገድ አንዳንድ መሻሻል እየታየ ነው ያሉት ሞየቲ አከለውም ዓለም አቀፉ የክትባት ስርጭት መርሃ ግብር ኮቫክስ ያጋመስነው የአውሮፓውያኑ ነሐሴ ወር ከገባ አንስቶ እስካሁን ባለው ጊዜ ብቻ መጠኑ 10 ሚሊዮን የሚደርስ ክትባት ለአፍሪካ ማድረሱን ተናግረዋል። ይህም መጠን ባለፈው ዓመት በተመሳሳይ ጊዜ ከተዳረሰው ጋር ሲነጻጸር 9 እጥፍ ከፍ ያለ ነው ይላሉ።
Vaccine coverage unfortunately remains low, with only 2% of Africans being fully vaccinated against COVID-19. We are hopeful that COVAX shipments will keep rising.
እንዳልመታደል ሆኖ ከህዝቧ 2% ብቻ በተከተበባት አፍሪካ ያለው የኮቪድ-19 ክትባት ሽፋን እጅግ ዝቅተኛ ነው። በዓለም አቀፉ የክትባት ስርጭት መርሃ ግብር አማካኝነት እስከያዝነው የአውሮፓውያኑ 2021 መገባደጃ ድረስ 20% የአፍሪካ ህዝብ ይከተባል የሚል ተስፋ አለን። የአፍሪካ ህብረት የሚያቀርበውና ከአጋሮቻችን ጋር የሚደረጉ ስምምነቶች ተጨምረውበት በአመቱ መጨረሻ 30% ሰዎችን ለመከተብ የዓለም ጤና ድርጅት ያዘው እቅድ አሁንም ሊሳካ የሚችል ነው ነበር ያሉት ሞየቲ። በምዕራብ አፍሪካ ዓለም አቀፍ ወረርሽኝ ከተከሰተበት ጊዜ አንስቶ በኮቪድ-19 ሳቢያ ለህልፈት በተዳረጉ ሰዎች ቁጥር የመጀመሪያው ከፍተኛ አሃዝ ተመዝግቧል። እንደ ዓለም ጤና ድርጅት ዘገባም ባለፉት 4 ሳምንታት ብቻ የተዘገበው ይህ የሟቾች ቁጥር ቀደም ሲል ከታየው በ193% እጅ ከፍ ያለ ነው። ይህም የሆነው በርካታ የምዕራብ አፍሪካ ሀገሮች ኮሌራ፣ ኢቦላና የማርበርግ ቫይረስ የተባለውን ጨምሮ በተለያዩ ተላላፊ በሽታዎች በተጠቁበት ጊዜ ነው። የተለያዩ ወረርሽኞችን በአንድ ጊዜ መዋጋት ውስብስብና አደጋጅ ፈተና መሆኑን ያስረዱት ሞየቲ የምዕራብ አፍሪካ ሀገሮች የጤና መዋቅር ከሌሎቹ የሀገሪቱ ክፍሎችም በጣም ደካማ በሆነ ይዞታ ላይ እንደሚገኝ አመልክተዋል። በዚያ ላይ እያደር እያየለ በመጣው የኮቪድ-19 መዛመት ሳቢያ የጤና መዋቅራቸው በሙሉ ብርቱ ውጥረት ውስጥ መሆኑን ሞየቲ ይናገራሉ። ወረርሽኞችን ፈጥኖ ለመለየትና በብቃትም ለመከላከል እናም ዘለቄታ ያለው የቁጥጥር ስራ ለመስራት መንግስታትና ለጋሾች አስፈላጊውን መዋለ ንዋይ እንዲመድቡ ተማጽነዋል።
ወደ ተከታዩ ዘገባ እናልፋለን። ከአፍጋኒስታን በ10,000 የሚቆጠሩ አሜሪካውያን የአፍጋን ዜጎችን ለማስወጣት የሚደረገው ሩጫ ቀጥሏል። ከነሐሴ 25 በኋላ ወደ የሚቀሩትን የአፍጋን ረዳቶች ለማስወጣት ያለው እድል በግልጽ ባለመታወቁ በፍጥነት የማስወጣቱ እንቅስቃሴም ተጠናክሯል። በፔንታገን የአሜሪካ ድምጽ ዘጋቢ ካርላ ባብ የላከችው ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በአፍጋኒስታን የሚገኙ አሜሪካውያንና ረዳት የአፍጋን ዜጎችን ለማውጣት በመቶዎች የሚቆጠሩ የዩናይትድ ስቴትስ ወታደሮች ካቡል ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። የአሜሪካ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጀነራል ማርክ ሚሊ እንዲህ ይላሉ።
This is personal and we're going to get them out. We've already evacuated approximately 5,000 people and we intend to increase it.
ይህ የኛ የግል ጉዳይ ነው። እናወጣቸዋለን። እስካሁንም 5,000 ሰዎች ያወጣን ሲሆን ቁጥሩን ለመጨመርም እያሰብን ነው።
ይሁን እንጂ ከአውሮፕላን ማረፊያ ውጭ ያለው ሰዎችን ከሀገር የማስወጣት እንቅስቃሴ ሁሉ በታሊባኖች ቁጥጥርና ትብብር ስር መሆናቸው እየታወቀ ነው። ዩናይትድ ስቴትስም ልታድናቸው ቃል የገባቸውን አሜሪካውያንና አፍጋን ረዳቶችን መተላለፊያ ታሊባኖቹ እያገዱት ነው የሚል ዘገባም እየተሰማ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ለሪፖርተሮች በሰጡት መግለጫ የአሜሪካ ወታደሮች ሙሉ ትኩረታቸውን የሚያደርጉት የአውሮፕላን ማረፊያውን ስፍራ በመከላከል ብቻ መሆኑን አስታውቀዋል። ባለፈው ሰኞ በአውሮፕላን ጣቢያው በተፈጠረው ግርግርና መረበሽ የአየር ትራንስፖርት አገልግሎት ትራፊክ ለሰዓታት ተገቶ የነበረ ሲሆን ለተወሰኑ ሰዎችም ሞት ምክንያት ሆነዋል። መከላከያ ሚኒስትር ሎይድ ኦስተን እንዲህ ብለዋል።
I don't have the capability to go out and extend operations currently into Kabul.
አሁን ዝም ብዬ ተነስቼ በመሄድ ካቡል ውስጥ ያለውን ኦፕሬሽን ለማስፋፋት የሚያስችል አቅም የለኝም።
ባለፈው እሁድ ካቡል የተፈረከረከችው የቀድሞ የአፍጋን ፕሬዝዳንት አሽራፍ ጋሃኒ አገሪቱን ጥለው እንደሸሹ ወዲያው ነበር። ጋሃኒም ባለፈው ረቡዕ ለአፍጋኒስታን ህዝብ በፌስቡክ ሲናገሩ እንዲህ ብለዋል።
ነዘማጅቡረን ለአፍጋኒስታን ውስጥሹ ተርቹ ደኹንዲዘይ
ደም መፋሰስና የካቡልን ውድመት ለመከላከል ካቡልን ትቼ ለመውጣት ተገድጃለሁ።
ዩናይትድ ስቴትስ ከአገር የማስወጣቱን እንቅስቃሴ እስከ ነሐሴ 25 ድረስ ለማከናወን ቃል ገብታለች። ይሁን እንጂ ህይወታቸው አደጋ ላይ የሚገኙትን ሁሉ ለማውጣት ያ በቂ ጊዜ አይመስልም። የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ እንዲህ ይላሉ።
The fact of the matter is we are going to do as much as we can for as long as we can. If the window is 2 weeks, we will make the most of that window.
ዋናው ጉዳይ እስከተቻለን ጊዜ ድረስ የቻልነውን ያህል እናደርጋለን። ያለን ጊዜ 2 ሳምንታት ብቻ ከሆነ በዚያ ጊዜ ውስጥ የምንችለውን ሁሉ እናደርጋለን። ክፍተቱ ከዚያም በላይ ከሆነ በዚያ ክፍተት ውስጥም የምንችለውን ሁሉ እናደርጋለን።
ከኤቢሲ ቴሌቪዥን ጆርጅ ስቴፋናፖሊስ ጋር ባለፈው ረቡዕ ፕሬዝዳንት ጆ ባይደን ባደረጉት ቃለ ምልልስ የአፍጋን ዜጎችን ከዚህ ወር መጨረሻም በኋላ ማውጣት ስለሚቻልበት መንገድ ተስፋ ሰጥተዋል። ከምልልሱ ተከታዩ ይገኝበታል።
No, Americans don't understand that we're going to try to get it done before August.
ከነሐሴ 31 በኋላ እንደምናጠናቀቅ አሜሪካውያን ሊረዱ ይገባል።
ግን ያንን ካላደረግን ወታደሮቻችን በዚያ ይቆያሉ? ጋዜጠኛው ጠየቃቸው።
The troops will stay. If we don't, we'll determine at the time who's left.
ያን ካላደረግን ማን እንደቀረ ለይተን እናውቃለን።
ከዚያስ በኋላ አላቸው አሁንም ጋዜጠኛው።
And if there are American forces, if there's American citizens left, we're going to stay till we get them all out.
አሜሪካውያን ዜጎቻችን ከቀሩ እነሱን እስክናወጣ ድረስ እንቆያለን።
መልእክቱ ህይወታቸው አደጋ ላይ ባለና ከአፍጋኒስታን መውጣት በሚገባቸው አፍጋኖች ዘንድ ከፍተኛ መረበሽን ሊፈጥር ይችላል። አሜሪካውያን አጋሮቻቸውም እነሱን ለማውጣት የተቻላቸውን ሁሉ ለማድረግ እየሞከሩ ነው።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የሐሙስ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። ከዚያ ማዳመጥ ትችላላችሁ። አስተያየት ሲኖራችሁ ደግሞ አስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዶት ኮም ላይ አድርሱን። በተጨማሪም ደግሞ ሃሽታግ ቪኦኤ አማሪክ ብላችሁ በትዊተር ተከተሉን። አድማጮች፣ ስርጭቶቻችንን እያስተናበረልን የሚገኘው ንጉሱ ታምሬ ነው። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የደብረ ታቦር ወይም የቡሄ በዓል እየተከበረ ይገኛል። የደብረ ታቦር ወይም የቡሄ በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው ዋና ዋና በዓላት አንዱ ሲሆን ደብረ ታቦር ማለት ደግሞ የታቦር ተራራ ማለት ነው። ይህንን የደብረ ታቦር ወይም የቡሄ በዓል ለምታከብሩ የኦርቶዶክስ ክርስትና እምነት አማኞች በሙሉ እንኳን አደረሳችሁ እንላለን። እስቲ በሰለሞን ደነቀ የቡሄ ዜማ ጥቂት ቆይታ እናድርግ።
በልጅነቴ ያረግነው ሁሉ ትዝ ይበል ወይ ከመንገድ ዳር ደብተር ይዘሽ እስከ ቤት ድረስ የምሸኝሽ ሰባይ ቁንጅና የተላበስ ከቶ ያየሽ መይጠገንሽ እኔም ባይሽ ብመንሽ ብቃንሽ መቻገኘሁሽ ጊዜው ቆይቷል ከተለየሁሽ ግን ከልቤ አጠፊ ማጠግቡሽ ጊዜው ቆይቷል ከተለየሁሽ ግን ከልቤ አጠፊ ስመኝሽ መች ይረሳል መች ይረሳል እንዴት ይረሳል እንዴት ይረሳል እንዴት ይረሳል የልጅነት ትዝታው ነቅቶ እስኪበል ጨዋታው
ደብረ ታቦር ወይም ቡሄ ወይም ታቦሬ አንዳንድ ቦታ ደግሞ
ቀንጨብ አድርገን ያሰማናችሁ ቀጥለን ከምናሰማችሁ ዘገባ ላይ ነው። ከዚሁ ከደብረ ታቦር በዓል ጋር የተያያዘ ነው። ደብረ ታቦር ወይም ቡሄ ወይም ታቦሬ፣ አንዳንድ ቦታ ደግሞ ኦኬ ይባላል። ህጻናት በዛሬው ዕለት የሚያከብሩት የልጆች በዓል ነው። በዓሉ በባህላዊ አከባበሩ ምን እንደሚመስል ናኮር መልካ ከአምቦ ነቀምቴና ኩዩ ደውሎ የታሪክና ባህል ምሁር እንዲሁም ስለ በዓሉ የሚያውቁ ሰዎችን አነጋግሮ ተከታዩን አጠናቅሯል።
ደብረ ታቦር ወይም ቡሄ ወይም ታቦሬ፣ አንዳንድ ቦታ ደግሞ ኡኬ በመባል የሚታወቀው የልጆች በዓል በዛሬው ዕለት በኢትዮጵያ የተለያዩ ቦታዎች በህፃናት ዘንድ ይከበራል። ደብረ ታቦር ወይም ቡሄ በመላው አገሪቱ በየዓመቱ ነሐሴ 13 ቀን የሚከበር በዓል ሲሆን በመጽሐፍ ቅዱስ ውስጥ ማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው አብይ ወይም ዋና በዓላት አንዱ መሆኑን የሃይማኖቱ አባቶች ይናገራሉ። ይሁን እንጂ ቡሄ ወይም ደብረ ታቦር በባህላዊ መልኩም ይከበራል። በዚህ ዙሪያ በስልክ ከነቀምቴ ያነጋገርኳቸው የወለጋ ኦሮሞ ታሪክና ባህል አጥኚው አቶ ቸርነት ዋቆያ ቡሄ በኦሮሞ ዘንድ ደግሞ ታቦሬ በሚባል አጠራር ነው የሚታወቀው ሲሉ ስለ ባህሉ አከባበርም አብራርተዋል።
ታቦሬ ወይም ታቦር የሚባለው እንግዲህ የነገው ሰው በዓል ነው። እድሜያቸው 17 ዓመት የሚገቡ ልጆች የሚያከብሩት በዓል ነው። አዲሱ አዝመራ ነው በሚገባበት ወቅት ነው። 13 ማለት ነው። በረት አካባቢ ነው የሚከበለው። ወላጆች ያዘጋጁላቸዋል። ይህ አባቶች በዓል የእናቶች በዓል ይሁን በጋራ ነው ሁሉ ነገር የሚሆነ። እድሜያቸው ከሚሰራ 6 ዓመት ያሉ ናቸው። ባህላዊ ድምፅ ላይ የሚካፈሉት ቡቦ ይዘጋጁላቸዋል። የባህል ድምፅ ይዘጋጃል። ዳቦ እሱ ሙሉ ያክብረ በዓሉ ሲዞሩ
በሌላ በኩል ደግሞ ወደ ሰሜን ሸዋ ኩዩ ወረዳ ገብረ ጉራቻ ከተማ ደውዬ ያነጋገርኳቸው የአካባቢውን ባህልና ወግ እንደሚያውቁ ያወጉኝ አቶ አምዲ አበራ ቡሄ በአካባቢያቸው ኡኬ እንደሚባል ገልጸዋል።
ኡኬ የሚባለው በአማርኛ ቡሄ ነው። ነሐሴ 12 ዋዜማ አለ፣ ወጆ ይሰራል። ከዛ ቀጥሎ በማግስቱ ደግሞ ቡሄ ነው የሚባለው። ልጆች ቂጣን ይዞ ጭሬ የሚባለውን ጨፈቃዎች አሉ፣ እነሱን ይዞ ወደ ጎጆን ይወጣሉ። እናቶች ደግሞ ወተትና ዳቦዎች በሰፌት ወይንም ደግሞ በቁና ምናምኖች ይዞ ወደ ጎጆ ነው የሚወጡት። ከዛ በኋላ ጎጆ እየዞሩ ኬውኬ በሎ ኬውኬ በሎ ክየኛ ቴኬት ሲከበሉ የራሴን በልቼ በአንተ ደግሞ በጥፍ ልምታ ወይ ማለት ነው። ስለዚህ ይሄ ኡኬ ነው የሚባለው የልጆች ክብረ በዓል ነው። በአመቱ ነው የሚመጣ።
ህጻናት ቡሄ ወይንም ታቦሬ ወይንም ደግሞ ኡኬን ማክበር የሚያቆሙበት እድሜ ይለያይ እንጂ የሚያመሳስለውም ነገር እንዳለ የባህል አዋቂዎቹ ይናገራሉ።
ህጻናቶቹ ይጨፍራሉ። ወንድና ሴት በዛ ቦታ ላይ እየጨፈሩ በጭፈራ መካከል በዛን ቀን የሆነ ውሽብሽል ጎጆ ይሰራሉ። ልጅ እዛ ከውሽብሽል ጎጆ ውስጥ ሰብሮ የደረሱት ሲያተመቀመ የሚደሩት ጣበሩ የምግብ የሚሆኑት ሰብሮ ይወጡና ወጠው ወንዱ ማንም ሳይነቃቸው ቁጥር ሆነ በምን ሰው ሳይነቃቸው ወጠው ወንዱ ሂዶ አዳቱ ሞተር ያዘ እንደሆነ ወንዱ ልጅ በሚቀጥለው አመት አያከብርም ማለት ነው። ሴቷ ልጅም ሮጣ ሄዳ ውሃጣ ሄዳ ከያዘ በሚቀጥለው አመት አታከብርም ማለት ነው። 17 አመት ውስጥ ገብታለች ማለት ነው።
ጎጆን እየዞሩ ጎጆን እየዞሩ ክብክ በለው እያሉ ከጨረሱ በኋላ ወደ ጎጆ ገብቶ ወተት እየጠጡ ዳቦ እየበሉ ከዛ በኋላ ደግሞ መውጣት የሚፈልጉትን እንግዲህ በአመቱ እኔ ከዚህ በኋላ ቦይን 12 አመት ያለፈውን ልጅ ደግሞ ከጎጆን ወጥቶ ሩጫ ይሄዳል። ከዛ በኋላ የቀሩትን ደግሞ እሱን ለመግረፍ ይሮጣሉ ይሮጣሉ። በገረፉ ደርሶ ከገረፉ ይመለሳል። በአመቱ ተመልሶ ክብክ በለው ይለዋል። ካልመጡ ደግሞ ሁለተኛ አይመለስም። መለሰ በዛው ይቀራል ማለት ነው። በሰላሌ የልጆች ጨዋታ ይሄ ነው።
የልጆች በዓል ቡሄ ወይም ታቦሬ በአሁኑ ጊዜ ስላለበት ሁኔታም እንዲህ ብለዋል።
ተቋርጦ ነበር። በአሁኑ ጊዜ በጣም አሪፍ አደውን ገዳውን ይሄ የዱሮ ተፈጥሮ እንትኑን ጠፍቶ ነበረ። አሁን ግን ሁሉም ሰው ይከበራል ከኛ ጋር አዩና በጣም አሁን ወደ ዱሮ እየተመለሰ ደርግ ጊዜ እንደውም ጭራሽ ይሄ ቦይ የሚባለውንና ካለቻ ምናምኖች አይከበር ቢያሉ ደርግ አድፍቶ ነበረ። አሁን ወደ እንትን ተመልሰዋል፣ ወደ ጥንቱ ወደ መሰረቱ ተመልሰዋል።
ይህ የልጆች ባህል ተጠብቆ ለሚመጣው ትውልድ እንዲተላለፍ የታሪክና ባህል አዋቂዎችና ምሁራን ወጣቱን ማስተማርና በመጽሐፍ ወይም በድምፅና ምስል አስደግፈው ማስቀመጥ አለባቸው ሲሉም መልእክት አስተላልፈዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በድጋሚ የደብረ ታቦር ወይም የቡሄ በዓልን ለምታከብሩ ለመላው ኢትዮጵያውያን የኦርቶዶክስ ክርስትና እምነት አማኞች በሙሉ እንኳን አደረሳችሁ። ወደ ተከታዩ ዘገባ እናልፋለን። በምስራቅ ኢትዮጵያ የሚገኙ 10 ዩኒቨርሲቲዎች በአዋሽና በዋቢ ሸበሌ ወንዞች ተፋሰሶች ላይ አብረው ለመስራት የጋራ ምክር ቤት አቋቁመዋል። ወደ 20 ሚሊዮን የሚሆነው ሰው የሚኖርባቸው የሁለቱ ተፋሰስ አካባቢዎች የውሃ እጥረት እንዳለና በክረምትም በጎርፍ የሚጠቁ መሆናቸው ተገልጿል። በቅንጅት ለመስራት የተወሰኑት ዩኒቨርሲቲዎች በተፋሰሶች ልማት የሚመለከተውን የመንግስት አካል በጥራትና ምርምር ለመደገፍ ዓላማ እንዳላቸውም ገልጸዋል። አዲስ ቸኮል ዝርዝር አለው።
የዋሽና ዋቢ ሸበሌ ወንዞች ተፋሰስ ላይ የሚገኙ 10 ዩኒቨርሲቲዎች በሁለቱ ወንዞች ልማት ላይ በማማከርና በምርምር ተቀናጅተው ለመስራት መስማማታቸውን አስታወቁ። ተነሳሽነቱን ወስዶ ዩኒቨርሲቲዎቹን ያሰባሰበው የሐረማያ ዩኒቨርሲቲ የተፋሰስ ልማት ተመራማሪና መምህር የሆኑት ዶክተር አስፋው ከበደ ለአሜሪካ ድምጽ እንዳስታወቁት የዩኒቨርሲቲዎቹ ትብብር ሀገራዊ ጠቀሜታ ይኖረዋል።
ሐረማያ ዩኒቨርሲቲ ላይ ነው ፎረሙ የተመሰረተው። በአዋሽና ዋቢ ሸበሌ ተፋሰስ ላይ የሚገኙ ዩኒቨርሲቲዎች በጋራ የመሰረቱት ፎረም ነው። ሐረማያ ዩኒቨርሲቲ ሀሳቡን አንስቶ ዩኒቨርሲቲዎች በጋራ ችግሮችን እያዩ የተሻለ የፖሊሲ አቅጣጫዎችን፣ የልማት አቅጣጫዎችን፣ ምርምሮችን ላይ እንደዚሁም መማር ማስተማሩ ላይም አጠቃላይ በማህበረሰብ አገልግሎት ላይ የተሻለ ስራዎችን ሰርተው ለመንግስትም ሆነ ለአካባቢው መስተዳድሮች ፖሊሲ ላይ እና ልማት ላይ ይበጃሉ የሚባሉ የመፍትሄ አቅጣጫዎችን በጋራ ዩኒቨርሲቲ ሰርተው ኢንዲኬት እንዲያደርጉ እንዲሁም በሚሰሩ ስራዎች ላይ በማማከርም በምርምርም በሌላው ዘርፎች ላይ በጋራ ተባብረው እንዲሰሩ የሚል መንፈስ ነው ያለው ፎረሙ።
በምክር ቤቱ ከሐረማያ ዩኒቨርሲቲ ባሻገር የድሬዳዋ፣ ኦዳቡልቱም፣ አርሲ፣ አዳማ ሳይንስና ቴክኖሎጂ፣ ወሎ፣ ሰመራ፣ መደወላቡ፣ ጅጅጋና ቀብሪ ዳህር ዩኒቨርሲቲዎች እንደተሰባሰቡ ያገኘነው መረጃ ያመለክታል። ባለፈው ሳምንት መጨረሻ ላይ በሐረማያ ዩኒቨርሲቲ የተካሄደው የሁለት ቀን ጉባኤ ላይ የአዋሽና ዋቢ ሸበሌ የተፋሰስን በሚመለከት የተዘጋጁ ጥናታዊ ጽሁፎችም ቀርበው ውይይት እንደተካሄደባቸው ያገኘነው መረጃ ያመለክታል። በያዝነው ክረምት ከመጠን ያለፈ ዝናብ በሚያስከትለው ጎርፍ እስከ 2 ሚሊዮን ኢትዮጵያውያን እንደሚፈናቀሉ የፌዴራል አደጋ ስጋትና ስራ አመራር ኮሚሽን ለአሜሪካ ድምጽ አስታውቆ የነበረ ሲሆን ዩኒቨርሲቲዎቹን በዚህ ረገድ የሚመለከታቸውን መንግስታዊ አካላት በጥናትና ምርምር በማማከር የመደገፍ ሚና ይኖራቸዋል ያሉት ዶክተር አስፋው የጥናትና ምርምሮቻቸውን ትኩረቶች በተመለከተም ዶክተር አስፋው ይህን ይላሉ።
አንዱ ያው ከጎርፍ ጋር ከድርቅ ጋር በተያያዘ የሚመጡ አደጋዎችን እንዴት መቀነስ ይቻላል፣ ሳይንሳዊ ትንታኔ ሰጥቶ እነዚህን በዘላቂነት ከዚህ ጉዳቶች ቀንሶ ማህበረሰቡ የተሻለ የልማት ቦታዎችን ይዞ በልማቱ እንዴት መቀጠል ይችላል የሚሉ አንድ አቅጣጫ ነው፣ ጎርፍና ድርቅን በተያያዘ። ሁለተኛው ከደን ሽፋን ጋር በተያያዘ አካባቢ መራቆትን እንዴት ማስተካከል ይቻላል የሚል ላይ ፎከስ ያደርጋል። እንደዚሁም ደግሞ የመሬት ምርታማነት መቀነስ ጋር በተያያዘ ከጨዋማ ከመስኖ ጋር በተያያዙ የከርሰ ምድር ውሃ ልማት ላይ እንደዚሁም ደግሞ የውሃ ብክለት ላይ አሁን እዛ አካባቢ የአዋሽና ዋቢ ሸበሌ በተለይ የአዋሽ ተፋሰስ ከፍተኛ የልማት እንቅስቃሴ የሚካሄድበት ነው። በርካታ ከተሞች አሉ፣ ትልልቅ ከተሞች አዲስ አበባን ጨምሮ። እንደዚህም ደግሞ እዛ አካባቢ የመጤ አረም ይባላል ፕሮሰፒስ የሚባል እሱን በመከላከል ደረጃ ወይም ወደ ጥቅም በመዋል ደረጃ ምን አይነት ስራ መሰራት አለበት። እንደዚሁም በታችኛው ደግሞ በዋቢ ሸበሌ ላይም በርካታ የኢንፍራስትራክቸር ችግሮች፣ የልማት ችግሮች ያለበት ኤሪያ ነው። በጣም ሊለማ የሚችል ሰፊ መሬት አለ፣ የውሃ ሀብትም እንደዚሁ አለ። እዛ ላይም በትኩረት እንዴት አድርጎ የምርታማነትን ሊጨምር የሚችሉ የተለያዩ ዘርፎች ላይ እንዴት አይነት ስራ ይሰራል የሚለው ነው የተቀመጡት አቅጣጫዎች እነዚህ ናቸው።
በተፋሰስ ልማት ላይ እንዲሰራ በፌዴራል ደረጃ በቅርቡ የተቋቋመው የተፋሰስ ልማት ባለስልጣን አስቀድሞም ከዩኒቨርሲቲዎች ጋር በተናጥል እየሰሩ መሆናቸውንና አሁንም በተቀናጀ ሁኔታ ለመስራት የታየውን ተነሳሽነት በማስተባበር እንደሚደግፉ በመድረክ ላይ በተወካዩ በኩል መግለጻቸውን ያገኘነው መረጃ ያመለክታል። የዋሽና ዋቢ ሸበሌ ተፋሰሶች 20 ሚሊዮን ገደማ ህዝብ እንደሚኖርባቸውና የውሃ እጥረትም ጎልቶ እንደሚታይባቸው የተናገሩት ዶክተር አስፋ በአንጻሩ ክረምት ላይ አካባቢዎቹ በጎርፍ በተደጋጋሚ ይጠቃሉ ብለዋል። ይህም ሚዛን በማስጠበቅና ሌሎችን የልማት ስራዎች በማስተባበር ፎረሙ የበኩሉ ሚና ይወጣል ብለው እንደሚያምኑ ዶክተር አስፋው ለአሜሪካ ድምጽ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ባይጠናቀቁም ለምሽቱ ግን የተያዘልን ሰዓት ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት መስጠት ከፈለጋችሁ horn@voanews.com የኢሜል አድራሻችን ነው። አስተያየት ስጡን። አትቪዮ አማሪክ የፌስቡክ ገጻችን ነው። በፌስቡክ ገጻችን የውስጥ መስመር አስተያየትና ጥቆማ ካላችሁ ላኩልን። እንግዲህ በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብሬያችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ንጉሱ ታምሬ ስርጭቱን ሲያቀናብርልን ቆይቷል። በእኛ በኩል ሰላም፣ በደህና ደሩ። በነገው ምሽት መደበኛ ዝግጅታችን እንገናኛለን። ጤና ይስጥልን።